ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org fino.te.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 11 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ግንቦት 11 ቀን 898 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በቅድሚያ እቂትን ጋባዦች ማለቃቸው አይቀርም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በማስከተልም
ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያክዱት አይችሉም። ባንዳስ ካለን ጀግና መኖሩ ሐቅ ነው።
እየተገደሉ አፍቃሪ እየሞቱ ተደማሪ በሚል ርዕስ የቀረበ ነው። ከዚያም
አገራችን ለሶስተኛ ጊዜ በውጭና በአገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ሕዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም።
ለሆዳም እህሉን ለነገረኛ ነገሩን ቢተውለ። በመጨረሻም ከዝግጅት ክፍላችን በቀረበ ሌላ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ዘረኛው አገዛዝ እያካሄደ ያለውን ወከባና አፈና አጠናክሮ የቀጠለ መሆኑን ከየቦታው ከሚሰሙ መረጃዎች ማወቅ ተችሏል። የአገዛዙን አስከፊ ድርጊቶች በመንቀፍና በመተቸት የሚታወቁት አቶ ታዲዮስ ታንቱ ረቡዕ ግንቦት 10 ቀን ከሰዓት በኋላ ቀጠሮ አለኝ ብለው ከቤት እንደወጡ በአገዛዙ አፋኝ ቡድኖች ታፍነው የተወሰዱ መሆናቸውና እስካሁን ያሉበት ቦታ እንደማይታወቅ ቤተሰቦቻቸው ለዜና ተቋሞች ተናግረዋል። አቶ ታዲዮስ ታንቱ ያሉበትን ቦታና ሁኔታ ለማወቅ የተለያዩ የአገዛዙን ክፍሉ ኃላፊዎችን በመጠየቅ ያደረጉት ጥረት ያልተሳካ መሆኑንም ገልጿል። በሌላ በኩል የኦነግ ተቀጣሪ ሆኖ የሚያገለግለው የአማራ ብልጽግና ካድሬዎች በአማራው አካባቢ በዜጎች ላይ የሚያካሂዱትን ወከባና ስር አጠናክረው የቀጠሉ መሆናቸው ታውቋል። በጎንደር፣ በባህር ዳር፣ በዱርቤቴ፣ በፍኖተ ሰላም፣ በዳንግላ፣ በቡሬ፣ በምስራቅ ጎጃም፣ በአማኑኤል ከተማ፣ በመርሳ፣ በደሴና በሰሜን ሸዋ የተለያዩ ከተሞች ፋኖችንና የተቋሚ ድርጅት አባላትን በገፍ ያፈኑ በማሰር ላይ ናቸው። ሰለባዎቹ አብዛኛዎቹ የፋኖ አስተባባሪዎች ሲሆኑ የአብን አባላት የሆኑ የዩኒቨርሲቲ አስተማሪዎች የሚገኙባቸዋል። ከዚህ ሌላ በሞጣ ከተማ ያገዛዙ የጸጥታ ኃይሎች ከዜጎች ላይ መሳሪያ ለመቀማት ያደረጉት ሙከራ ባስነሳው ጠብ ምክንያት በተካሄደ ተኩስ ልውውጥ ዜጎች የተጎዱ መሆናቸው ታውቋል። በዘረኛው አገዛዝና በቅጥረኛው ያማራ በልጽግና ተብዬ ባንዳዎች ጥምረት በፋኖች ላይ የሚደረገውን ትጥቅ ማስፈታ ታፈናና አጠቃላይ ወከባ በመቃወም የሞጣ ከተማ ህዝብ ሐሙስ አደባባይ ወጥቶ ቁጣውን አሰምቷል። የፋኖ ብሎም ያማራ ጠላት ያማራ ሆዳደር አመራር ነው። የታሰሩ ያማራ ልዩ ኃይልና ፋኖች ይፈቱ፣ ህዝቡ ከፋኖ ጎን ይቁም፣ በህዝቡ እስተጋቡ የነበሩ መፈክሮች ናቸው። በተከታታይ እንዲካሄዱ ከታቀዱ ሰልፎች የሞጣው ሁለተኛ ሲሆን በማግስቱ አርብ እንደሚቀጥል የሰልፉ አስተባባሪዎች ተናግረዋል። የተቃውሞ ሰልፉ በመርጦ ለማርያም ወረዳ ሲደረግ ማምሸቱን ከሰፍራው ከደረሰን ዜና ማውቀም ተችሏል። በዘረኛው አገዛዝ ታፍነው ለአራት ቀናት ያህል መዳረሻቸው ጠፍቶ የነበረው ብርጋዴር ጀነራል ተፈራ ማሞም ከአዲስ አበባ ወደ ባህር ዳር ተወስደው በባህር ዳር ዘጠነኛ ፖሊስ ጣቢያ ውስጥ መታሰራቸውን ባለቤታቸው ለዜና ተቋሞች በሰጡት መግለጫ ገልጿል። በአገዛዙ አፋኝ ቡድን ተይዘው በአዲስ አበባ በስራተ ገብርኤል አካባቢ በአንድ የማፈኛ ካምፕ ውስጥ ከተቀመጡ በኋላ ወደ ባህር ዳር በሄሊኮፕተር የተወሰዱት አቶ ተፈራ ማሞም የተያዙበትን ዝርዝር ሁኔታ ለቤተ ዘመዶቻቸው መናገራቸውም ታውቋል። ከተያዙ በኋላም እንደተደበደቡ ተናግረዋል። በተለያዩ ክፍሎች በኃላፊነት ላይ የሚገኙ ያገዛዙ ባለስልጣኖች ስለ ጀነራሉ ሁኔታ ሲጠየቁ ጉዳዩ እኛን አይመለከተም የሚል መልስ መስጠታቸው የጀነራሉ መታፈን በአገዛዙ ቁንጮ ተዛዝና መመሪያ መሆኑን ያረጋግጣል በማለት ባለቤታቸው መናገራቸው አይዘነጋም። በዘረኛው ኮሎኔል ሙሉ ትብብርና አርዳታ የሚደረግላቸው ራሳቸውን ሸኔ ብለው የሚጠሩት የኦነግ አሸባሪዎች በሰሜን ሸዋ በፍራታ ግድም ወረዳ በአማራ ልዩ ኃይል አባላት ላይ ባደረሱት የደፈጣ ጥቃት 3 የልዩ ኃይል አባላት መገደላቸው ተነግሯል። በሽብርና በዘረፋ ተግባር የተሰማሩት የኦነግ አሸባሪዎች ሰላማዊ ሰዎችን በተለይ ሴቶች አረጋውያንንና ሕፃናትን የሚያጠቁ ሲሆን ከታጠቀ ጦር ጋር በደፈጣ አጥቅቶ ከመሸሽ ውጪ ፊት ለፊት ተዋግተው እንደማውቁ ተነግሯል። ዘረኛው አገዛዝ በግልጽ የሚደግፋቸውን እነዚህ ወንበዴዎች ህዝብ ተባብሮ የገቡበት ገብቶ ድምጥማጣቸውን ካላጠፋም ሽብሩ አይቆምም ሲሉ ያካባቢው ነዋሪዎች በመሬት ሐሳባቸውን ገልጿል። የተባበሩት መንግስታት ድርጅት ባወጣው ዘገባ ከወያኔ ጋር በተደረገው ጦርነት 1,400,000 ተማሪዎች ለሶስት ተከታታይ አመታት ትምህርት ያቋረጡ መሆናቸውን ገልጿል። በርካታ ትምህርት ቤቶች በአሸባሪው ቡድን ከመዘረፋቸውና ከመውደማቸው በተጨማሪም የጅምላ ማሰሪያና ዜጎችን ማሰቃያ መግደያ በመሆናቸው ተማሪዎቹ ላይ ከፍተኛ የስነ ልቦና ጉዳት እንደፈጠሩም ዘገባው ገልጿል። ብዙዎቹ ተማሪዎችና ቤተሰቦቻቸው ዘመዶቻቸውን በጦርነቱ ምክንያት ያጡ በመሆናቸው ችግር ውስጥ መሆናቸውም ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ሰበለው መሐመድ ላቸው ሸበለው ልጄ ልላት ሸበለው የነደም መላሽ ሸበለው የክንዴ እናት ሸበለው እስኪ ደርስላት ሸበለው እስካላት ሸበለው ስሟን የነኩ ሸበለው የተዳፍሯት ሸበለው ልጇ ቢመጣ ሸበለው መቤት አሏት ሸበለው ስሟን የነኩ የተዳፍሯት ሸበለው ልጇ ቢመጣ መቤት አሏት ወንድሙ ሲገሉ ወንድሙ ካልከፋው ወንድሙ ሲገሉ ወንድሙ ካልከፋው ቃሉ ለተደጁ ደሙ እንዲከረፋ
እልቂት ጋባዦች ማለቃቸው አይቀርም። ኃላፊነት የጎደላቸው ጠባቦች በአሁኑ ጊዜ ህዝብን እርስ በርስ ሊያጋጩ እየጣሩ ናቸው። ከተሳካላቸው መላ አፍሪካን የሚያቀውስ ክስተት አለ ይለናል። በለስቀናን ብለው ተወጥረው የፈለጉትን ሁሉ የሚያደርጉ የመሰላቸው አሉ። እይታቸው ጠባብና የተሳሳተ ነው። የሚያስገርመው ትላንት ነገር አለሙ ገብቶናል ነቅተንባቸዋል ሲሉ የተደመጡ ቀኝ ኋላ ብለው ሹሙ ጠባብ ብሔረተኛ አይደለም እንወደዋለን ሲሉ መስማታችን ነው። ሹሞቹ በሞላ ዘረኞችና ጠባቦች ናቸው። የግብ ስራቸውና በተለይ ጸረ አማራ ጸረ ኢትዮጵያ ድርጊታቸው እንደሚያሳየን ፖለቲከኞችን በድርጊታቸው እንጂ በዲስኩራቸውና መልካቸው ልንደግፍ ሆነ ልንቃወም ከተነሳን አገራችንን ለቀውስ መዳረጋችን የማይቀር ነው። ወያኔ ለክፉ ቀን ብሎ ፈንጂ አጥምዶብን ቆይቷልና ዛሬ በየቦታው ሎሊዎቹ ተነስተዋል። የቀማንት ኮሚቴ፣ ቤኒሻንጉል ታጣቂዎች፣ ኦሮሞ ጽንፈኞች ሁሉ ከመቀሌ መዘወራቸው ለማንም ምስጢር አይደለም። ጽንፈኞች መቀሌ ሄደው ከወያኔ ጋር መመሳጠራቸው መረጃ ነው። ጸረ ሕዝቡ ስብሐት ነጋ ኦነግን ተቀብሎ አስተናግዶም ባንዲራቸውን ሲያውለበልብ መታየቱ ቀልድ አይደለም። ወያኔ በቀማንት ጉዳይ ጣልቃ ገብቶ ጸረ አማራዎችን አስታጥቆ በአማራው ላይ ማስነሳቱ ላይ በቃው አማራው ቀማንትን ገደለ በሚል ሽፋን ጎንደር ላይ ወረራን ዝቷል። የነ ደብረ ጽዮን ድንፋታ ይዘቱ የሽሮ መሆኑን ሁሉም ያውቃል። ያበዱ ዘረኞች በአማራውና ትግሬው መካከል ግጭት ከፈጠሩ ውጤቱ የሚለበልባቸው እንደሚሆን ከወዲሁ መንገር ማስጠንቀቅ እንፈልጋለን። ሹሞቹም በንዝህላልነት በጀመሩት ከቀጠሉና ህዝብ ላይ ዱርዮችን ካዘመቱ በጥቂቱ በድሬዳዋ ካገኙት ቅጣት በላይ የሚያገኙና መቀመቅ እንደሚገቡ ጥርጥር የለውም። ህዝብ በመደራጀትና በመታጠቅ ላይ ነው። ቁጣውንም እያሳያቸው ነው። የሁኔታውን መራርነት ተገንዝበው ከወንጀልና ፋሽስታዊ ዘር ማጽዳት ከተቆጠቡና አገር አፍራሾችን በቁጥጥር ካስገቡ ማለትም ዘረኛ ፖለቲካቸው ካከተመ ምናልባት ምህረት ሊወርድላቸው ይችላል። የኢትዮጵያ ህዝብ መሃሪ ነውና አሌ ብለው በዘረኝነት ከቀጠሉ ህዝብ ተደራጅቶ ራሱን ሲከላከል ለሚደርሰው ጉዳት ሁሉ ተጠያቂ ራሳቸው ይሆናሉ። ቁልጭ ብሎ ማን ምን እንደሆነ እየታየ ባለበት ነገርን ሊያምታቱ ሹሞቹን አገር ወዳድ ብለው ሊያቀርቡ ደፋ ቀና የሚሉት አሳዛኝ ከንቶች ሆነው ይጋለጣሉ። ሹሞቹ ሁኔታውን የሚያዩት በዘረፍ ዘረፍ ነው። ምክር አይሰሙም ካልተባለ በቀር አሜሪካ የሰጣቸው አማካሪዎች ራሳቸው አስተማሪ የሚያስፈልጋቸው ናቸው። አሜሪካ አፍሪካን ከመበዝበዝ አንጻር ያላት አቋም ለተጨባጩ ሁኔታ ባዳ እንዳደረጋት ቆይቷል። የኢትዮጵያን ሁኔታማ ጭራሽ መረዳት አቅቷቸው ነገሮችን ሲያደባልቁና ሲደነብሩ አገራችንንም ሁሌም ጎጂ እንደሆኑ አሉ። የድሮን ትተን በ1997 ዓ.ም ምርጫና ግድያ ጊዜ የያዙትን አቋምና አሁንም ትግላችንን ለማፈን ሹሞቹን ያመጡብንን ማየት መገንዘብ ብቻ ይበቃል። ትግላችንን ስንገፋ ይህን እንቅፋት በእይታችን ማስገባት የግድ ይሆናል። ዛሬም እስር ቤቶች ሞልተዋል። ሕፃናት የመንገዳዳሪ ሕይወት አይሉት ሞት እንዲኖሩ ተገደዋል። መብት ያለ ሁሉ ይረገጣል። ጋዜጠኞች ይታሰራሉ። አገር ወዳድ ድርጅቶች ሕገወጥ ተብለው በስማቸው ቅራሪዎች ሊፈነጩ ተፈቅዶላቸዋል። እነ መምህር አግማሴ በርካታ የሀፓዎች ደብዛቸው እንደጠፋ ነው። ጋጠወጥ ዘረኞች ሁር ተለቀዋል። በህዝብ ላይ ብዙ ሚሊዮኖች የሚመገቡት እጅጅ ያለ መራራ ዲስኩር እንጂ ምግብ አይደለም። ዘረኞች የኢትዮጵያን ግባተ መሬት እያዘጋጁ ነው። አይኑን ለከፈተ ያለው አስከፊ ሁኔታ አደጋ ግልጥ ብሎ ይታያል። እይታው ቀንብርቱ ማለፍ ያቃተው ሹሞቹን አገር ወዳድና ተአምር እያለ አገሩን ለከፋ አደጋ ያጋልጣል። ንግግርና መድረክ የተፈቀደውም ታሪክ ላወገዛቸው ባንዳ ነፍሰ ገዳዮችና አማራና ክርስቲያንን እረዱ ለሚሉ በምኒልክ ስም ብርክ ለሚይዛቸው ቡከን ቅራቅንቦዎች ነው። የኢትዮጵያን ውድቀት ለማየት ያሰፈሰፉት ጠላቶቿ ጥቂት አይደሉም። ይህን በተመለከተ ሁሉም ግንዛቤ ሊይዝ ይገባዋል። ደመላሽ ያጣች አገር ሆና እንጂ እንዴት በጠላትነት የፈረጇት ቢሊዮን ረዳናት በሚል ሲበዘብዟት ዝም ይባላል? ህዝብ እኮ ዛሬ አፉን ደምደም እያለው የመጣው ወገኑ ሲጨፈጨፍና ቆልቆል ሲሰቀል፣ የእምነት ቦታው ሲቃጠል፣ ቄሶችም ሲገደሉ፣ ሚሊዮኖች ሲፈናቀሉና ወንጀል በዋሳ በጭልጋ ሲስፋፋ በማየቱ ነው። ትዕግስትም ልካለው የተባለውን ያስታውሷል። ለኢትዮጵያ ስርየት የሚመጣው ከደመቢሱ ሹም ሳይሆን፣ ከሻቢያና ባዳን ሳይሆን፣ ከገለማው የኢህአዴግ የምርጫ ቧልት ሳይሆን፣ ከራሱ ከኢትዮጵያ ህዝብ ጸረ ወያኔ ጸረ ኢህአዴግ መራራት ትግል ብቻ ነው። በመሆኑም ገዢነን በሚሉት አጥፊዎች ላይ የከረረ ጠላቻ ቢኖረን አግባብ አለው። ያለንበት ሁኔታ ቀንደኛው የኢትዮጵያ ጠላት ሁሉ በጊዜ ዋጋውን የሚያገኝበት ባለመሆኑ ሁኔታውን ለመለወጥና ዘረኞቹን እንጦርጦስ ለማውረድ ቆርጦ መነሳት ይጠበቅብናል። አለበለዚያ ባለጌ ጠባቦች በራሳቸው ወንጀላቸውን አያቆሙም። ኢህአፓ በዚህ መስክ ግዳጁን እንዲወጣ የህዝብ ድጋፍና ትብብር ያስፈልገዋል። ያገዛዙን ፉጮችና ሁሉም እናጅሬ ተነስተውበታል። ህዝብ በበኩሉ የሽግግርን ሂደት ምርጫ ደግፎ ይገኛል። ድርጅቱ ህዝባዊ መንግስት ሲጠይቅ ቁጥሩ ትንሽ ነበር ብሎ የነፈዘ ባንዳ ምሁር በቅርቡ ሲተች ቢሰማም፣ ያውም ሺዎች የደገፉትን ድርጅት ህዝባዊ መንግስት የሚሊዮኖች ፍላጎትና ጥያቄ ሆኖ እስከ ዛሬ አለ። ሆደ ማጨድ ሆነው እንጂ ጠባቦቹ ማንኛውም የመብት ጥያቄ ሊስተናገድ የሚችለው ብዙዎቹን ባቀፈ ሂደትና የህዝብ ምርጫ የሆነ ህዝባዊ መንግስት ሲመሰረት ብቻ ነበር። ለዘመናት አብሮ የኖረውንና አገር ያቆየውን ህዝብ ለመበጣጠስ ከመነሳት የአገርና የህዝብን አንድነት ለማጠንከር መነሳት በተሻለ ነበር። ምርጫቸው ግን ኢትዮጵያን ለማጥፋት፣ ዘረኝነትን ለማስፈን ሆነና ነገረው ሽልሽል የጥፋት ሰይጣኖች መሆናቸው አደባባይ ተሰጣ። ህዝብን አጫርሰንና ከተቻለም ጨርሰን የበላይነታችንን እናሰፍናለን የሚሉት ክፍሎች የተሳሳቱ ናቸው። ዘረኝነት አቋምና ተራ አስተሳሰብ ሳይሆን ጸረ ህዝብ ወንጀል ነው። በብዙ አገሮች ያስቀጣል። ወጉስ ከማሪዮስ ነው። ሐራም የሚያስቆንን ኃጢአት። የሃይማኖት ሰው ነኝ ብሎ ዘረኝነትን ግን የሚያቀነቅን የሰው ሰይጣን ነው። በቀላሉ የሚታለፍ የሚናቅም አይደለም። ዘረኛ መሆን ከሰው ልጅነት ወጥቶ የቀን የማታ ጅብ መሆን ነው። ክፉ አውሬ። ጠባቦቹ የወረወሩት ጦር ተመልሶ ይመታቸዋል ስንል በእርግጠኝነት ነው። ተሳክቶላቸው አገርን ቢያበጣብጡ እንኳ ኢትዮጵያ ጀግኖች ልጆቿ እስካሉ ድረስ እንደሚቃዡት የምትፈርስ አትሆንም። ደማችንን አፍሰን ሞተንልሽ አገርንም ሰንደቅ ዓላማንም እንጠብቃለን የሚሉ ጀግኖች ልጆች አሏት። ማተብ ያሰረም ያላሰረም እስላም ክርስቲያኑ፣ ወንድ ሴቱ፣ ወጣት አዛውንቱ ይዋደቅላታል። ይህ እንደ መሐላ ይወሰድ እንላለን። ኢትዮጵያዊነት ያቸንፋል። ወያኔ ኢህአዴግ በጋራ ትግላችን ይውደም። ዘረኛው ደልዳዮች ይክሰሙ።
Hey, we're gonna make it. ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ፍናት ፈተናውና አይበገሪነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛ ዓመት አዘጋጅ ግብረኃይል
የተገደሉ አፍቃሪ እየሞቱ ተደማሪ ገዦች እንደፈለጉ የሚያሽቃብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባበር የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ልክ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው እንዴታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረኝ የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ሰሪስ ከኖረ ድረስ ጎበዝ መኖሩን ሊያግዱት አይችሉም። ባንዳስ ካለን ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደ ልቧ ኗሪ ሹመኛ ኗሪውን እያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ ምላሽ በመወገዱ በጎረቤት ዘንድ ሹክሹክታው ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ከቅር በህግ ከታገዘ ባህል የመሆን እድል ይገጥሟል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከ መሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳስ የሚሉ አይነት ጨዋታ ወያኔንም በተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምን ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስፈን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውን ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን፣ እንደመስዋዕት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው፣ መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል እያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግል ልምድ ባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም። ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸውን ያለው። እርግጥ ነው በሀገር ውስጡ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በምህረት አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ሰጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሜያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን፣ ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥፍተዋል። ትንፍሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳንስ ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። የሃይነቱ ኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የመሳገብጃ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጣላቶቹ ማውቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና ለግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። ተቆራጥ ግን ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
እንቁርጡ እንቁርጡ ምናብ ሽለቦ ተናገሪ ፈንዳ ትንቱን እንደቀረጥሽ ከሸለማሽ
ገብረ ማርያም በፈወል ደማራ የሁን በፈውራ ጣናሉ በደገለ በቀለ ቀልቤ ሳወጭ ፈጨፋው ይሳ ጠንክር ባጋደመ ደምብር የሚጠየቅ ኢትዮጵያ ምድር እንቁርጡ ምናብ ሽለቦ ማውጪ ተናገሪ ትንቱን እንደቀረጥሽ ለዓለም መስከረ
አንተ የጠያቂ እንቁርጡ እንቁርጡ ጋር ተጋግማ ስትጣራ እኔ ምን አገባኝ በገዢዎች ስራ። ያሳግማቱ አሉ ጭንቅላቱ እኛን ተገዢዎች እንዲያጫምታቱ ገዢ በበደለ ተገዢን ሲያወግዙ አማራ እያሉ ሰው ሲገዘግዙ እናም እኔ የጉልት ምድር እንጂ ገዢ ባናረገኝ አንተ የጠያቂ ባታ ባካ ፍጭቅ
እንቁርጡ እኔ አዛውንቶች ለደርስ ይከተሉ ምን ይሄን ከተጠቆ ወንድ ተሰው ደውልሻል እሱ
ምን አለ አንቺ ምድር አንቺ የተፈጠረው ልጅ ተሰሽ እንዴ አልቀበልም ብትይ ያንን ጥቁጭ ያለ ማሩን ወባሽ እንደምትሽ
ወይ
አንተ ለጠያቂ እንቁርጡ እንቁርጡ ያባካ ጨብጭቀኝ እባክህ ልቀቀኝ ጉዝ ምድር እንጂ ገዥ ማን አድርገኝ እናም እንቁርጡ እንቁርጡ ያልክ ይብቃ አትጣራ እኔ ምን አገባኝ በገዦች ስራ ዋይ ፋሉ በጣም እጁ መጫ አውጥቶ እግሩ ተሸንሽሮ የጌጠ መከራን እየደፋ ኖሮ ለኢትዮጵያ እናቱ አጥንቱን ክስክሶ ስጋውን ከምድሯ በደሙ ለጉሶ ለአንድነቷ ክብር ለዝወቷ ፍቅር ጠላትን ተጋፍጠው በገበረ ፈርዶበት ፍዳውን ይበላል እየተወገደ እየተወገደ
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ ከታች እስከ ላይ ሰው በሰው ሲሸለት ዝም ይባላል። አንንም በሉኝ በፍጹም በፍጹም እንብኝን እንጥራ መከራው ግፍ ይቁም እጅልዳን ባሙና ደሙን በመገበጥ ወርቅ ላቀረበ ምላሽ ወማፈር ቀልሳ ተዳጥሞ ለውያኔ አድሞ ጉድጓድ ይከተታል አማራው ተለቅ ዘሩም አገሩን አሳገሩና ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባህላዊ ደራደር ኢትዮጵያ እንደማድ ይጋጋል አማራው ወቃል እያለፈች አንቺም ማማ ኢትዮጵያ ሀገሪ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዡ ነሽ ነው ስለም ይባገር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወድቅ ነግበን እያሉ ክንድን አጠንክሮ ይህን የግፍ ስራት ካልጣሉ አሽቀርጾ ሁሉም በየተዋራው እየረዋል እያደር ፍንቁልቁል ይወጣል ይሰደዳል ካለ ፈርዶበት ምን አለፍቶ ይሆኑ ጥቁር ድንጋይ ጠርቦ አፈራለስልሶ ደክሞት በመብላት ይህን የሆን ወንጀሉ መልበሱ ውጥቱ ይሆን ስተቱ አገሬን ማለቱ ወገኔን ማለቱ ፍንቅልቅሉ ጠፍቶ በቁም መሸለቱ አሬ አገር ያለህ አሬ ገበን ያለህ ግፉ ሞልቶ ፈሶ ምድሯን አጠቀያት እምቢኝ በል ያገር ሰው አለሙትን ወጣል እምቢም በል ኦሮሞ፣ እምቢም በል ኩናማ፣ እምቢም በል ጉራጌ፣ አፋርም ሲዳማ፣ እምቢም በል ኦጋዴ፣ ሀረሬ ምን ጋምቤላ፣ እምቢም በል ሀዲያ፣ እምቢም በል አንትግራይ የማስጥቅም ይብቃሷል። ሌሎችም ተነሱ። እምኝም በቃሉ በአማራው ብቻ አይቆም በደልና ግፉ። እናም እምኝ በል ሀገር አለኛት ወያኔ ምን ፋሽት ለፈበታል መሬት አጥፍ ፈረስ ብረት ከመደን ለቻይና ላረሙ ተሽጣ ሃይማኖቴን አትል የካድሬሽን ስም ከላይ ቁልቁሎበታል ስግብግብ ዲያስፖራው ሁለቱን በሶስቱ ፎቅ አስቀምጦበት እናም መኖር ግድ እያለ በስሙን ይውሻ አንተ ሶሳቶን በነገሰው ውሻ ከመጪ ድረስ ደዛም ተሰው በቀኝ ባላበሽ አለም መጣብሩ አንተች ካቀደም ከምብት አለለም ያወጣ የለም ወዲህ ሁሉ ወዲያ ወዲያ ሁሉ ወዲህ ብለህ ካልታካቸው እንዲህ ወያሎች በዱቡም ያልባል ለሰበላ ናቸው ለብራስ ዳሽም አካለ ባቄላ አሽቆሻው ተስተሽለ እናም በቀኝ ነው አበሽ ልባ በጠዋካ መሳሪ ጋብዛል ተጋዘኛ ዱቄት ተልፋት ይጣላል ችኩላ ድንጓ ቤት አይሆንም ፎር ያማል የዘንድሮም ፍቅር ሳይጀምሩት ያልቃል እናም ያበደም አበሻ ወያኔን ያፈጥራል እናም በቃኝ በል አበሻ
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አዎ መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደ መለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ ይገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን ያልገባቸው በቀመዝሙሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስጨሰት የሚደረግ እንጂ የኢትዮጵያን ሕዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ሕዝብ በተለይ አርሶ አደሩ ልብሱ ኮት አይደለም፣ የአማራውም ሆነ የኦሮሞው ገበሬ ግፋቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ሕዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞ፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና፣ ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊ ህይወትም ውስጥ የበዓላት ማድመቂያ ሆኖ በመስቀል በዓል፣ በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባህል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየታገዘና በሆዳም ኢትዮጵያውያን እየተደገፈ በገሃድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቶታል። ለነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠያ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ይገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘንለት እንጂ የሚቀየሙት አይሆንም። ገና ብዙ ከሀቁ ርቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻኢ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ሕዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ሕዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ሰወር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተቻክለው እነ ጆዋርና እነ በቀለ ገርባ ጋድ ባውጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሪ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ትርትር የለው።
የአህያ ባሎች አገዛዝ ባናምንበትም ያለውን ውጅንብር ነፍስ እንስጠው ብለን ያለው አገዛዝ ከነበረው የተለየ ነው ብለን ለመደናገር እንኳን ፈቃደኛ ሆነን ብንገኝም ያሉትን ገዢዎች ከጅብ የማያስጥሉ የአህያ ገዢዎች ብንላቸው አግባብ ያለው ይሆናል። የራያ ህዝብ ሰቆቃ፣ የጌዲዮች ህዝብ ስቃይ፣ የአማራው ህዝብ አልቆመ ያለ እንባ፣ የቡራዩ ግፍ፣ የቤኒሻንጉል ግድያ፣ የወለጋ መከራ፣ የሻሸመኔ አውሬዎች ድርጊት፣ የጋምቤላና አፋር መከረኛና ቀጣይ ሰለባነትን በለውና ዋናው ተጠያቂ ወያኔም የመንጫው መንጋ ከሆነ ሹሞቹ ወንጀለኞች ላይ ህጋዊ እርምጃ ወስደው ህዝብን ሊታደጉ አልቻሉም ብቻ ሳይሆን የወንጀለኞች የመንጨኞች ተከላካይ ሆነው የሚያጠቁት ግን አገር ወዳዱን ኢትዮጵያዊ ወጣት መሆኑንም አይተናል። የመንጫ አገዛዝ ያህያባሎች ብዙዎቹ ሁኔታው ተለውጧል ይላሉ። ምን ማለት ነው? ወያኔ ወረደ? አበቃለት? ተወገደ? ኢህአዴግ ፈረሰ? ፍትህና ዴሞክራሲ ሰፈነ? ወደ ህዝባዊ መንግስት ሽግግር እውን ሆነ? ዘረኝነት አከተመ? ይህን ሁሉ አሁን ብሎ የሚመልስ በህሊናው ላይ የተኛ አልያም የወያኔ ገኛ መሆኑ ለማንም ግልጽ ነው። ለውጥ እኮ ጨቋኝ አገዛዝ ስርዓት ሲታደዝ ሲጠገን ሳይሆን ሲወገድ የሚከሰት ብቻ ነው። አዲሱ ሹም የመለስ ደብዛዛ ኮፒ ወይም ቅጂ ሆኖ ሲገኝ ማለት አይደለም። አልፎም ወያኔ ሊጠገን ሊሻሻል የሚችል አገዛዝ ሊሆን አለመቻሉ ከ28 ዓመት በኋላ የግልጽ ሊሆን የሚገባው ነው። ያለው ሁኔታ አዲስ በሉን ሹሞች የለዋጭና ልዩ ቀን አምጪ ሳይሆኑ ወያኔ ኢህአዴግን ለጥል የተነሳውን የህዝብ ትግል ያደናቀፉ ሊያስቆሙ የመጡ በባዕድ ተጸንሰው የተወለዱ መሆናቸውን ያሳያል ያረጋግጣል። አሌ በሚል የተነዛው ሁሉ አደናጋሪ እንቅስቃሴ በመሰረቱ ሐሰት ለመሆኑ ዛሬ ማወቅ ያቃተው ዜጋ ቁጥሩ ትንሽ ነው። የመንጋ ጩኸትና የመንጋ የከመቀጽበት ውግዘት ባሻገር ሰከን ብለው ያለውን ተጨባጭ ሁኔታ መገምገም የቻሉ ክፍሎች ሐቁን ከተረዱትና ወገን አደብ ንግዛ ካሉ ወራት አልፈዋል። ይህን ማዳመጥ አገርን ያድናል፣ አገር አያሳጣም። በምኞት ሆኖረ በተስፋ ይሞታል ይባላል። ከደመናው ወረድ ብሎ ነቅቶ ሐቁን አይንን ከፍቶ ማየትና መገምገም ግድ ነው። ቃላትን በሚሸምነው ሁሉ መደናገር የለብንም። ቃል ክብሯ ከተግባር ጋር ቀኝቷን ስታስኬድ ብቻ ነው። አለበለዚያ ቃል ክብር ነው ይቀርና ቃል ባዶ ነው ትክክል ይሆናል። ህዝባዊ ጥያቄዎች ምላሽ አላገኙም። የጊዜ ጉዳይ ሳይሆን ምላሽ የመስጠቱን ፍላጎት በቅንጣትም እየታየ አይደለም። ደለላው ደርቷል፣ ደላላዎችም ተሰባስበዋል። የጨረባ ተስካር አይነት ሁኔታም አለሁ እያለን ነው። አበቃለት የተባለው ወያኔ ቡራብትዩ ብቻ ሳይሆን በመላው አገር አለሁ አልሄድኩም እያለን ነው። ወያኔ ወደ መቀሌ አልሸሸም። አሁንም ዋና ባለስልጣን ሆኖ ሹሙ አደስኩት ያለው ኢህአዴግም እምብርት ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። ወያኔ ኢህአዴግ፣ ኢህአዴግ ወያኔ። ቢከፍቱት ያው ተልባ። ህዝብ የታገለው የገለማውን አገዛዝ ለመጣል እንጂ ለማደስ እንዳልሆነ ግልጽ ነው። ህዝባዊ ተቃዋሚ ነን ያሉትንም እውቅና ከነአርማቸው ሲሰጥ ለማየት አልበቃንም። ሁሉም በህዝብ ለመነገድ መነሳቱን ራሱን የህዝብ ተወካይ ብሎ ለመሰየም መቆፈሱን መታዘብ ግን ሳንወድ እጣ ክፍላችን ሆኗል። አዲሶቹ ሹሞች ኢትዮጵያ ኢትዮጵያ ቢሉም በተጨባጭ ግን በገቢር ግን የጠባብ ጽንፈኞች አጋር መሆናቸውን በተከታታይ ያሳይተዋል። የወያኔ ዘረኝነት ሾህ አልተነቀለም። ሌላ ዘረኝነት ሊተካው ሲፍጨረጨር ማየታችን ደግሞ የማይካድ ከመሆኑ ሌላ ሹሞቹ የዚህ ተወካይና አጃቢ መሆናቸውን ሊደብቁን አልቻሉም። ያህያ ባልሆነው ስለተገኙም ጠባቦቹ ሲደፍሯቸውና በንቀት እስኪሞክርን ሲሏቸውም ምንም ለማድረግ አለመቻላቸው ግልጽ ሆኗል። ከሻቢያ ጋር በነ ሳውዲ እና አሜሪካ ግፊት የተደረገውም ስምምነት ሀገርን የመግለብ ሂደት ለነሱ ጠቀመ እንጂ ኢትዮጵያን እየጎዳ እንዳለ ዛሬም ገሃድ ሆኗል። ጤፋችን፣ ንብረታችን፣ ምረታችን እየተጓዘ ነው። ናቅፋ ከብር ተወደደም ተብሎ በጠራራ ፀሐይ ዝርፊያው ተጧጡፏል። በሁሉም መስክ ኤሎሄ ነው። ከማቱ ግን ሊያድነን የሚችለው ትግላችን ብቻ መሆኑም ግልጽ ሆኖ ያለ ሀቅ ነው። መፍረድ ማማረር ይቻላል። መሰረታዊ ጉዳይ ግን መጎናበዳችን፣ ትግላችን መሰናከሉ ሀቅ መሆኑ ነው። ወያኔን ሊጠል የነበረው የህብረት ትግላችን አስቸጋሪ ጋሬጣ ተጥሎበታል። አዲስ ሹም ተብየው ከነቡድኑ ነው ይህ ጋሬጣ። የዚህ ሹም ዋና ዋና ደጋፊዎች፣ አማካሪዎች፣ ረጂዎች ከኢትዮጵያ ህዝብ ጎራ የሚፈረጁ አይደሉም። ይህን ማየትና ማወቅ ሁኔታውን ግልጽ ያደርገዋል። ከነገ እይታ ባሻገር ከጫጫታው በስተጀርባ ምን እንዳለ፣ ምንም እንደተሸረበ በሬ ሆይ ሳሩና ይህና ገደሉን ሳታይ ሊባልብን መፍቀድ አይቻልም። ለዚህ አይነት ስህተትና ፈለባነት ራሳችንን አሳልፈን ልንሰጥ አገራድን ትግሉ አይፈቅደልንም። የተደናቀፈውን ትግል ለማስቀጠል ነቅተን ተባብረን እንታገላለን ካልን በቁጥር ስልዴት ተሰናክለን መከራችንን አስቀጣዮች ነጻውጭና ለውጥ አራማጅ በሚል ተቀብለንና ወድሰን ለሺ ጊዜ የማይታዘንልን ሰለባ መሆን የሚጠበቅበት ሊሆን አይገባም። ተላላነትና ጅልነትም እኮ ለከስ ግድብ ማብቂያ ሊኖረው ይገባልናም ነው። ጥያቄው ተሰዎቹ ቅንነትና የልባቸው ፍላጎት አይደለም። ይህም ራሱን በሚመለከት ጥርጣሬ መኖሩ ተገቢ ነው። አየንዴ፣ ሳንካራ፣ ሉሙምባ፣ ገርማሜንዋይ፣ ንክሩማ፣ ሻለቃ ሞገዝ ወዘተ ብዙዎች ቀና መንፈስ ይዘው ለለውጥ የተሰለፉ ለሞት ተዳርገዋል። ቀና ፍላጎት መኖሩ አይደለም ዋናው ጉዳይ። በዚያው ልክ ጽናት፣ ጠላትን ድባቅ ለመምታት ቁርጠኝነቱና ዝግጅቱ መኖር ይገባዋል። ጠላትን ማወቅና ሊያደርስ የሚችለውንም ጉዳት በሚዛን አይቶ ማርከሻውን ማዘጋጀት ያሻል ማለት ነው። ይህ ደግሞ ሁሉን ዜጋ የሚመለከት አገራር ግን ግዳጅ ነው። ለድርጅት ወይም ድርጅቶች ቀጣይ ትውልድ የሚለጋ ሀቄት ወይም አሳልፎ የሚሰጥ ኃላፊነት አይደለም። ትግልን ከግብ ለማድረስም ከሁሉም በላይ መደራጀት ወሳኝ ነው። ህዝብ እንዳይደራጅ ለጆች የሚያግዱት አለምክንያት አይደለም። የተደራጀ ህዝብ ከብረት የጠነከረና ስልትና ዘዴን የተከተለ ቀጣይ ትግል ሊያደርግ ስለሚችል ነው። የተደራጀውና ለረጅም ዓመታት ትግል የቀጠለውን ከህዝብ ማራቅ ነው የተባለውም በዚሁ ነው። ድርጅት አያስፈልግም ባይ አድርባይ ምሁራን ፈልተው እንደነበርም የምንረሳው አይደለም። ትግል ግን በተደራጀ መልኩ ካልተያዘ ድል ሊቀዳጅ አይችልም። የህዝብን ደም ሞላቾች ይሰርቁታል። ይህን ለማስረገጥ ደግሞ ግብጽ፣ ቱኒዚያ ወዘተ ማለት አያሻም። የእኛኑ ተመክሮም መገምገም ይበቃል። ብዙ መስዋዕትነት የተከፈለበት ትግል ተደናቅፎና ተዘባርቆ ወያኔ ኢህአዴግ አፈር ልሶ የሚነሳበት ሁኔታ ተፈጥሮ ይገኛል ብንል ተገቢ ነው። የዛሬው ግብግብና መብረድ የሌለበትም ትግል ዋናው ይዘቱ ሰው በላ ዘረኛን አገዛዝ ለማስቀጠል የተሰለፉ በአንድ ወገንና በሰፊው ጸረ ወያኔ ህዝብ መካከል ያለው መሰረታዊና የማይታረቅ ቅራኔ ውጤት ነው። ይህን ቅራኔ የሚክዱና ፍቅር ሰፍኗል በሚል መነሁለሉን የመረጡ ኢትዮጵያን ያሳጡናል፣ ወይም በመላገራችን ቡራዩ ጌዲዮን ይደግሙብናል፣ ያስፈጁናል። ከውጭ የመጡት አተራምሰውና ግጠውን ወደ መጡበት ሊመለሱ ያቀዱ ናቸውና መሄጃ የሌለው የኢትዮጵያ ህዝብ ግን በቸልታ ወይም በመንዘላዘል አገሩን ሊቀማ መፍቀድ የሚቻለው አይደለም። ከታሪካችን ለመማር መጣር አለብን። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያዊነት፣ ወንጀለኞች ለፍርድ፣ ፍትህ ለፖለቲካ እስረኞች።
አገርና ፈንደት ነፃነት ከሌለ ቤተሰብ ማለት ያሁሉ መክበድ የለ። ፈንደት ነች ሃይማኖት አላማ ነች እምነት አርማ የለይ ጌታ የለውም ነፃነት
Sandra Catino Rino Corta Chapri Sandra Catino Rino